the voice of America. የአሜሪካ ድምጽ ሬዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ጳጉሜን 1 2008 ዓ.ም ምረት ፕሮግራማችን ጀመረ።
በኦሮሚያ ክልል አንዳንድ ከተሞች የንግድ ተቋማትና የአገልግሎት ሰጪ ድርጅቶች የሥራ ማቆም አድማ አድርገዋል።
ዛሬ የሮቤ ከተማ የንግድ ሁኔታ በሙሉ ቆሟል ማለት ይቻላል። ከ95% በላይ ሱቆች ዝግ ናቸው።
እኔ ያለሁት አሁን ነቀምት ከተማ ነኝ። ዛሬ ምንም እንቅስቃሴ የለም፣ በገበያ ዙሪያም የሆነ በትራንስፖርት ሁሉም ነገር ላይ ማለት ነው።
በሌሎች ከተሞች በስፋት የመንግስትና የንግድ ድርጅቶች አገልግሎት ሲሰጡ መዋላቸውን ነዋሪዎች ገልጸዋል።
አሁን ዲቦ ጋር ነኝ። ሁሉም ሰው ከፍተ ነው፣ ባጃጅም ያው ይዘዋወራል።
የለም ሁሉም እየሰራ ነው። ምንም ሱቅ ዘጋም እየሰራ ነው። ልብ ነው።
ዝርዝሩ በአብይ ርዕስ ይቀርባል።
ኢትዮጵያ ተቀብላ ባጸደቀቻቸው ዓለም አቀፍ ስምምነቶችን የእስረኞችን አያያዝ በተመለከተም እንዲሁ መርሆዎች አሉ። እነዛን መርሆዎች ተከትሎ ነው ህጋችን ነው ማለት ነው። ተቀብለን እስካጸደቅነው ድረስ ህጋችን ነው። ስለዚህ እያንዳንዷን ነገር በዝርዝር ለቤተሰብ ማስታወቅ አለበት።
እነዚህ ደግሞ የህግ ባለሙያ ሽብሩ በለጠ ይባላሉ። ከቅሊንጦ የቃጠሎ አደጋ ጋር በተያያዘ የኢትዮጵያን ባለሥልጣናት ኃላፊነት የሚዘረዝሩበት ዝግጅት በመጽሔቱ ክፍለ ጊዜ ይቀርባል።
ሌሎችም ወቅታዊ ያልናቸውን ሪፖርቶች አካተናል።
እንዲያውም ሰፋ ያለ ሁለተኛው አጋማሽ በኢትዮጵያ ወቅታዊ ሁኔታ ላይ ያነጣጠረ ውይይት የሚቀርብበት ይሆናል።
ጤና ይስጥልን፣ እንደምናምሽታችኋል አድማጮቻችን። ተረኞቹ የፕሮግራም አዘጋጆች አዳነች ፍስሐዬና
አዲሱ አበበ ነን። ብርሃን ኃይሉ ፕሮግራሙን ትመራለች። መልካም ምሽት እንመኝላችኋለን። አሁን ዜና።
ምስራቅ ወለጋ ነቀምት ከተማ ውስጥ ትላንት ሰኞ ማታ 2 ሰዎች በመንግሥት የጸጥታ ኃይሎች መገደላቸውን የከተማዋ ነዋሪዎች ለቪኦኤ ገለጹ። የሆስፒታል ምንጮችም የሰዎችን መሞት አረጋግጠዋል። የኦሮምኛ ቋንቋ አገልግሎት ባልደረባችን ቱጂቤ ኩሳ ወደ ከተማዋ ደውላ ያጠናቀረችውን ዘገባ ዝርዝሩን ይዟል። ቆንጅታ የታቀርበዋለች።
ኤቢሳ ዋቅጅራና መሐመድ ኡስማን የተባሉት 2 ሰዎች ጭንቅላታቸው ላይ ተመተው በደረሰባቸው ከባድ ጉዳት ምክንያት መሞታቸውን ነው ነዋሪዎቹ የገለጹት።
ትላንት የ2 ሰዎች ሕይወት አልፏል። አንደኛው የነቀምት ከተማ ነዋሪ ሲሆን አንደኛው የትምህርት ደረጃውን ለማሻሻል የክረምት ኮርስ ሊከታተል የመጣ ነው። እነዚህ ሰዎች የተገደሉት በአጋዚ ጦር አባላት ተመተው ነው። አስከሬናቸው ወደ ነቀምት ሆስፒታል ተወስዷል።
2 ሰዎች በምን ሳቢያ በሕይወታቸው ላይ ይህ አደጋ ሊደርስ እንደቻለ የተጠየቁት ነዋሪዎቹ በከተማዋ 3 ስፍራዎች ቦምብ ፈንድቶ ጉዳት መድረሱን ተከትሎ ነው ብለዋል። ቦምብ ከፈነዳባቸው ቦታዎች አንዱ 07 ቀበሌ በሚባለውና አድማ በታኝ ኃይል የሰፈረበት አካባቢ መሆኑን ገልጸዋል ነዋሪዎቹ። በነቀምቴ ሆስፒታል ምርመራ አድርገው የሰዎቹን መሞት ያረጋገጡትን ዶክተር በቃና ተፈሪን ቱጁቤ በስልክ አግኝታቸዋለች።
ማታ አዳሪ ነበርኩ። ሰዎቹ መሞታቸውን ጽፌ ስማቸውን እንዲሞሉ ለተረኞች ሰጥቼ ወጣሁ። ከሌሊቱ 6 ሰዓት በኋላ ነው አስክሬኖቹ ሆስፒታል የደረሱት። ያመጧቸውም ፖሊሶች ናቸው። ጭንቅላታቸው ላይ ክፉኛ ተመተው ነው 2 ሕይወታቸው ያለፈው።
የከተማዋ ነዋሪዎች በአሁኑ ጊዜ በነቀምቴ ከተማ ከመንግስት መስሪያ ቤቶች በስተቀር ከትንንሽ የሻይ ቤቶች አንስቶ እስከ ትላልቅ የንግድ ድርጅቶች ድረስ ዝግ መሆናቸውን ተናግረዋል። ከነዋሪዎችና ከሆስፒታሉ ያገኘናቸውን መረጃዎች ይዘን ከሚመለከታቸው የመንግስት አካላት ስለ ጉዳዩ ምላሽ ለማግኘት የተደረገው ጥረት አልተሳካም።
የጋቦን የፍርድ ሚኒስትር ሱራፊን ሞንዱኛ በምርጫው ጠብ ምክንያት ስልጣናቸውን ለቀቁ። ከምርጫው በኋላ ከስልጣን ለመሰናበት የመጀመሪያው ከፍተኛ ባለስልጣንም ሆነዋል። የፍርድ ሚኒስትሩ ከስልጣናቸው ለመውረድ የወሰኑት መንግስት ሰላምን በሚመለከት ለሚቀርብ ስጋት ምላሽ ባለመስጠቱ ነው ሲሉ ለዓለም አቀፍ የፈረንሳይ ራዲዮ ትናንት ተናግረዋል። የጋቦን የምርጫ ኮሚሽን ፕሬዚዳንት አሊ ቦንጎ በ5000 ድምፅ ብልጫ የተቃዋሚውን መሪ ጃምፒንግ ግን አሸንፈዋል። ባለፈው ሳምንት ይህን አስታውቀናል። የተቃውሞና ግጭት ተነስቶም ቢያንስ 6 ሰዎች እንደተገደሉ አይዘነጋም። ፒንግ በበኩላቸው የሀገሪቱ መሪ እኔ ነኝ ሲሉ ትናንት አስታውቀዋል። የኢኮኖሚ ከበባ ማድረግ መንግስቱን ሊያስገድድ ይችላል ሲሉም ትናንት አጠቃላይ አድማ እንዲደረግ ጥሪ አቅርበዋል። ይሁንና ከግጭቱ በኋላ በመዲናይቱ ሊበርቪል ብዙ ባንኮችና ሱቆች ተከፍተው ውለዋል። አንዳንድ የከተማይቱ ነዋሪዎች ስለ ስራ ማቆም አድማ ጥሪ አልሰማንም ብለዋል። የፈረንሳይ ጠቅላይ ሚኒስትር ማኑኤል ዋላስ ጋቦን ውስጥ በቅርቡ በተካሄደው ምርጫ የተከሰተው ጠብ በሚመለከት የተሰማቸውን ስጋት በመግለጥ ረገድ ከሌሎች ጋር ተቀላቅለዋል። ዋላስ ዛሬ ከአንድ የፈረንሳይ ራዲዮ ጋር ባደረጉት ቃለ መጠይቅ ሀገሪቱ የምርጫው ድምፅ እንደገና እንዲቆጠር ማድረግ አለባትም ብለዋል።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሀገራቸው በእስያ ፓሲፊክ ክልል ላይ ያላት ሚዛን የማስተካከል ስትራቴጂ መሰረታዊ ብሔራዊ ጥቅምን የሚያንጸባርቅ በመሆኑ ለረጅም ጊዜ የሚዘልቅ ነው ሲሉ ለክልሉ ሀገሮች ማረጋገጫ ሰጥተዋል። ፕሬዚደንት ኦባማ ዛሬ ላውስ ሆነው ባደረጉት ንግግር የእስያ ፓሲፊክ ክልል በቀጣዩ ምዕተ ዓመት ውስጥ ለአሜሪካና ለመላ ዓለም የበለጠ ጠቃሚ ይሆናል የሚለው አመለካከት በዩናይትድ ስቴትስ በሰፊው እንደሚታመንበት አስገንዝበዋል። ፕሬዚደንት ኦባማ ትላንት ላውስን ለመጎብኘት የመጀመሪያው የዩናይትድ ስቴትስ ፕሬዚደንት በመሆን ታሪክ ሰርተዋል። ዛሬ በነገታው ታዲያ በላዎ ብሔራዊ የባህል አዳራሽ ላይ ንግግር ባደረጉበት ወቅት በ1000 የሚገመቱ ሰዎች ተገኝተዋል። ፕሬዚደንቱ የመንግስት ባለሥልጣናትን፣ የላዎና የአሜሪካ ንግድ መሪዎችን፣ ተማሪዎችን፣ የህዝባዊ ማህበራት መሪዎችንና የሴቶች ቡድኖችን ካቀፈ ቡድን ጋርም ተነጋግረዋል። ከእስያ ፓሲፊክ ሀገሮች ጋር መስራቱ ለአሜሪካ የወደፊት ብልጽግናና ለጸጥታዋ ወሳኝ እንደሆነ ኦባማ ገልጸዋል። የዋይት ሀውስ ስትራቴጂ በክልሉ እያደገ የሄደውን የቻይና ተጽዕኖና ኃይልን ለመቀናቀን ዓላማም አለው።
የፊሊፒንስ ፕሬዚዳንት ሮድሪጎ ዱተርቴ የተጠቀሙበት ጸያፍ አባባል የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማን የሚሳደብ መስሎ ስለቀረበ የተሰማቸውን ጸጸት ገልጠዋል። ቀዳሚ ዓላማችን ነጻ የውጭ ፖሊሲ ተከትለን ከሁሉም አገሮች ጋር በተለይም የረጅም ጊዜ አጋርነት ካለን ከዩናይትድ ስቴትስ ጋር ቅርብ ግንኙነት መፍጠር ነው ሲሉ የፊሊፒንስ ፕሬዚዳንት ባወጡት መግለጫ አብራርተዋል። ዱተርቴ ትናንት ላኦስ ወደሚደረግ ክልላዊ ጉባኤ ከማምራታቸው በፊት በሱስ አስመጪ መድኃኒት ህገወጥ ንግድ ላይ የወሰዱትን ከባድ እርምጃ በሚመለከት ፕሬዚዳንት ኦባማ እንዳይነቅፏቸው አስጠንቅቀው ነበር። ባለፈው ሰኔ ወር ስልጣን ከያዙበት ጊዜ አንስቶ ከህገ ወጥ ንግዱ እርምጃ ጋር በተያያዘ ከ2000 በላይ ሰዎች ተገድለዋል። እኔን ማክበር ይኖርበታል ካሉ በኋላ የፊሊፒንሱ ፕሬዚዳንት በቋንቋቸው የውሻ ልጅ የሚለውን ቃል ተጠቅመዋል። መድረኩ ላይ እሰድብዎታለሁም ብለዋል። ኦባማ በጋዜጠኞች ሲጠየቁ አባባሉን ችላ ብለውታል። ኋላ ግን ከዱተርቴ ጋር ተገናኝተው ለመነጋገር የነበራቸውን እቅድ እንደሰረዙ የዋይት ሀውስ ቤተ መንግስት ገልጧል።
በዩናይትድ ስቴትስ ምርጫ ሊካሄድ 9 ሳምንታት በቀሩበት በአሁኑ ወቅት በዲሞክራቷ ሂለሪ ክሊንተንና በሪፑብሊካዊ ዶናልድ ትራምፕ መካከል የሚደረገው ውድድር በጣም የተቀራረበ እንደሆነ ተገልጿል። ባለፈው ሐምሌ ወር የዲሞክራሲያዊና የሪፑብሊካዊ ፓርቲ የውክልና ምርጫ ለማድረግ ጉባኤ ካካሄዱ በኋላ የመጀመሪያዋ ሴት ፕሬዚደንት ለመሆን የሚወዳደሩት ሂለሪ ክሊንተን ትራምፕን በ8 ነጥብ በልጠው ነበር።
የአፍጋኒስታን የጸጥታ ኃይሎች በማዕከላዊ ካቡል ሌሊት 6 ሰዎችን ያቆሰለ ከበባ ያደረጉትን 3 ታጣቂዎች እንደገደሉ የአገር አስተዳደር ሚኒስቴር ሳዲቅ ስዲቂ ዛሬ አስታውቀዋል። ካቡል ውስጥ ኬር ኢንተርናሽናል ከተባለው ዓለም አቀፍ የረድኤት አገልግሎት ጋር በተያያዘ ቦታ ላይ ተከበው የነበሩት 42 ሰዎችን ለማዳን እንደተቻለ ባለሥልጣኑ ገልጠዋል።
በመጨረሻም የሰሜን ኮሪያ መሪ ኪም ጆንግ ኡን ከ5 ዓመታት በፊት ስልጣን ከያዙበት ጊዜ አንስቶ ከ30 በላይ የሚሆኑ ሚሳይሎችን ተኩሶ ለመፈተሽ ሀገሪቱ ያወጣችው ወጪ ወደ 100 ሚሊዮን ዶላር እንደሚጠጋ ታውቋል። አባታቸው ኪም ጆንግ ኢል ሀገሪቱን በገዙበት 18 ዓመታት ውስጥ ከተኮሱት ሚሳይሎች ወደ እጥፍ ይጠጋል። ሰሜን ኮሪያ ባለፉት 2 አስርተ ዓመታት ውስጥ በመቶዎች የሚቆጠሩ ሚሳይሎችን፣ እቃዎችንና ቴክኖሎጂዎችን ለግብጽ፣ ለኢራን፣ ለሊቢያ፣ ለፓኪስታን፣ ለሶሪያ፣ ለተባበረው የአረብ ኤሚሬቶችና ለየመን ስትሸጥ እንደቆየች ዘገባዎች ጠቁመዋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። እያስተናገድናቸው ያለ ነው እኔ አዲሱ አበበና
እኔም አዳነች ፍስሐዬ ነን። ዛሬ በሁለተኛው የፕሮግራማችን አጋማሽ
በኢትዮጵያ የተለያዩ ክፍሎች የተቀሰቀሰውን ህዝባዊ አመፅ ምንነት፣
አቅጣጫና ሁነኛ የመፍትሄ አማራጮችን ለመቃኘት የሚጥር ውይይት እናቀርባለን።
ሀገሪቷ የሚያማታ መንገድ ላይ እንዳለች በግልጽ ያሳያል። የመጀመሪያው መፍትሄ የሚሆነው የቆየ የአመታት ጥያቄን መፍታት ነው። ይሄ ለሀገሪቷም በስልጣን ላይ ያለውን ፓርቲ ለሌሎችም ለኢትዮጵያ ለሚቆረቆሩ ሁሉ ትልቅ እስትንፋስ የሚሰጥ ነው።
በእኔ በኩል አሁን መወሰድ ያለባት እርምጃዎች አንደኛ በሰላማዊ ሰልፎች ላይ መተኮስና መግደል፣ ማንገላታት መቆም ያለበት ይመስለኛል። ሰብአዊ መብታቸውን ለማስከበር ሲሉ ሲታገሉ የታሰሩ ሰዎች እነኚህም ቢፈቱ እኛ ብቻ ነን ሳይባል ከመንግስት ውጭ ያሉትንም ሰዎች ተቃዋሚ ፓርቲዎችን ጨምሮ በአስቸኳይ ውይይት መከፈት አለበት።
ፕሮፌሰር ተሾመ አበበ የምጣኔ ሀብት ጥናት መምህር እና
ዶክተር አሰግድ ሀብተወልድ የስራ አመራር ጥናት ባለሙያ ሁለቱም ከዚህ ዩናይትድ ስቴትስ ናቸው። በተመደበላቸው ሰዓት ይቀርባሉ።
አሁን ትንታኔ የሚሰጥበት መጽሔት ላይ ደርሰናል። ቀዳሚው የዕለቱ አብይ ርዕስ ነው።
በኦሮሚያ ክልል አንዳንድ ከተሞች የንግድ ተቋማትና የአገልግሎት ሰጪ ድርጅቶች የስራ ማቆም አድማ አድርገዋል። አድማው ከቦታ ቦታ የሚለያይ ቢሆንም የመጓጓዣ አገልግሎት ሰጪ ታክሲዎችና ባጃጆች፣ ሱቆች፣ ምግብ ቤቶችና የመሳሰሉት አገልግሎቶች በከፊልና በአንዳንድ ከተሞች በስፋት ማቆማቸውን ያነጋገርናቸው ነዋሪዎች ገልጸዋል። በሌሎች የክልሉ አካባቢዎችም ሰዎችን አነጋግረናል። የንግድ ተቋማትም ሆኑ አገልግሎት ሰጪ ድርጅቶች ሲሰሩ ውለዋል። የመንግስት መስሪያ ቤቶችም ተከፍተው ውለዋል። የኢትዮጵያ የንግድ ሚኒስቴር ባለስልጣናት በጉዳዩ ላይ ያላቸውን አስተያየት እንዲሰጡ ወደ ሚኒስትሩ ቢሮ ደውለን ምላሽ አላገኘንም። ዝርዝሩን ሄኖክ ሰማግዜር ይዞታል።
በማህበረሰብ የመገናኛ ብዙሃን ከዛሬ ጀምሮ እስከ መስከረም 2 ቀን ድረስ የንግድ ተቋማትና አገልግሎት ሰጪዎች ስራ በማቆም ገበሬዎች ደግሞ ምርቶቻቸውን ወደ ገበያ ባለማምጣት በሮቻቸውን እንዲዘጉ የተላለፈው ጥሪ በአንዳንድ የኦሮሚያ ከተሞች ዛሬ በከፊልና በአንዳንድ ከተሞች ደግሞ በስፋት ተግባራዊ መሆኑን ነዋሪዎች ገልጸውልናል።
እኔ በባሌ ዞን ሮቤ ከተማ ውስጥ ነው ያለሁት። ዛሬ የሮቤ ከተማ የንግድ ሁኔታ በሙሉ ቆሟል ማለት ይቻላል። ከ95% በላይ ሱቆች ዝግ ናቸው። አንዳንድ ምግብ ቤቶች እና ጫት ቤቶች ብቻ ናቸው የተከፈቱት። ሌሎች ኤሌክትሮኒክስ ቤቶች አንዳንድ የተከፈቱ ነበሩ እስከ 6-7 ሰዓት ድረስ። ከዛ በኋላ ሌሎችን እያዩ ነው የገቡት አብዛኞቹ። ልነግር የምፈልገው አብዛኛው እንትን ከተማ ጸጥ ረጭ ብለዋል።
ግዳያና ታዲያ ዛሬ እንዴት ነው? ታክሲዎች አሉ ወይ ደግሞ የከተማ አውቶቡሶችስ እንዴት ናቸው? ይሰራሉ? እንዴት ነው ያለው?
ይሰራሉ፣ በጣም ይሰራሉ ብሎ ነው እንጂ ሱቅ እና በጃጅ ሰዓት ምናምን አሉ ስራ መስራት።
ስራ የት ነው የምትሰራው? ገበያ ወርደህ ነበር ሰሞኑን?
ገበያ ግዳያና ከተማ ውስጥ በጣም አሪፍ ነው ስራ መስራት ነው።
የተዘጉ ሱቆች ወይ ስራ ያቆሙ ባጃጆች አይተሃል?
የለም፣ ሁሉም እየሰራ ነው። ምንም ሱቅ ዘጋም እየሰራ ነው። ክብ ነው።
እኔ ያለሁት አሁን ነቀምት ከተማ ነኝ። ዛሬ ምንም እንቅስቃሴ የለም፣ በገበያ ዙሪያም የሆነ በትራንስፖርት ሁሉም ነገር ላይ ማለት ነው። ምንም እንቅስቃሴ የሚባል ነገር የለውም። አሁን ራሱ ያው ከተማ ሰፈሪ አካባቢ ዞር ዞር ብዬ እየተመለስኩ ነው።
እሺ፣ ምን ተመለከትሽ አሁን ወጥተሽ በነበረበት ጊዜ?
እንቅስቃሴዎች አሁን ከበፊቱ ማለት ነው የሰዎችን ብዛት ትንሽ ቀንሷል፣ እና በዛ ላይ ደግሞ ትራንስፖርት የሚባል ነገርም የለም። ሱቆችም እንዳለ እንደተዘጉ ነው።
ከመቼ ጀምሮ ነው ይሄ?
ዛሬ ከዛሬ ቀን።
በምን ስራ ነው የተሰማራሽው አንቺ?
እኔ አሁን የምሰራው የግል ስራ ነው፣ ማለት የራሴ ሳይሆን የግል ድርጅት ውስጥ ማለት ነው ተቀጥሬ።
አገልግሎት ሰጪ ነው ወይስ ሸቀጣሸቀጦች ትሸጣላችሁ? ተዘግቷል የእናንተም ስራ ዛሬ?
አዎ አዎ፣ የኛ ተዘግቶ ነው።
የዘጋችሁበት ምክንያት ምንድን ነው?
ምክንያቱ ዛሬ ተቃውሞን አስመልክቶ ነው። ያው መንግስት እያደረሰ ያለውን ጭቆና እና ለሞቱትም ያው የሀዘን ቅሬታ እያሰማን ዛሬ ስራ እንዳንሰራ አገልግሎት እንዳንሰጥ ያንን ታስበው አድርገን ነው ቤት የዋል ነው።
ዛሬ ነው ይሄ ወይስ ይቀጥላል?
እንግዲህ ይቀጥላል እስከ መስከረም 2 ይያልን ነው።
አዎ።
መስከረም እንግዲህ እስከ አላስገደደ ድረስ አዲስ ነገር እስከ አልተገኘ ድረስ እና እስከ ትላንት ራሱ ዛሬን አስመልክቶ ማስጠንቀቂያ እየተሰጠ ነበር። በንግድ ዘርፍ ማለት ነው እንዳይዘጋ ሱቆች እንዳይዘጉ አገልግሎት መስጠት እንዳለባቸው ማስጠንቀቂያ እየሰጡ ነበር።
እነማን ናቸው ማስጠንቀቂያ የሚሰጡት?
የመንግስት አካል።
እንደዚህ ለህዝቡ በይፋ ነው የሚገልጹት ወይስ በየቤቱ እየዞሩ ነው? እንዴት ነው የሚገልጹት?
በየሱቁ እየሄዱ ነገ ግዴታ መክፈት እስከ 3 ሰዓት ካልከፈታችሁ እርምጃ እንደሚወሰድባችሁ ምናምን ብለው እያስጠነቀቁ ነው።
እናንተም ጋር መተው ነበር?
አዎ።
ከመንግስት ምንድን ነው አሁን እንግዲህ እስከ መስከረም 2 ረጅም ጊዜ ነው እና ተቀጥረሽም ትሰሪያለሽ፣ የቤተሰቦቻችሁም የንግድ ተቋማት አሉ። ይሄ በሚሆን ጊዜ እናንተ ላይ የሚያሳድረው የገቢ ጫና ይኖራል። እንዴት ነው እሱን የምትወጡት?
እኛ የምንወጣው እንዴት መሰለ፣ ሀገር ሰላም ሲሆን ነው። ሌላው ሙቶ ሌላው መኖር እንደ ሰው ሆነ ስታስበው ትልቅ ነገር ነው። ሌላው እንግዲህ ለሀገር ብሎ ነው፣ ለራሱ አይደለም ወይ ለቤተሰቡ ብቻ አስበው አይደለም እየሞተ ያለው እየታሰረ ያለው። ፍሪደም ስለጠየቀ ብቻ ነው እየተገደለ ያለው እየታሰረ ያለው እየተሰቃየ ያለው። በእርግጥ ገቢ አሁን ሞቅ ያለ ስራ ነው ያለው፣ ማለት በዓሉን አስመልክቶ በዚህን ሰዓት ትልቅ ስራ ነው የሚሰራው። ግን እንደዛም ሆኖ ሌላው እንደዛ የሆነ እኛ ስራችን ጥቅማችን ይቅርብን በማለት ከነሱ ጎን በመሆን ነው እያሳለፍን ያለ ነው።
እኔ ነጋዴ ነኝ።
በምን ንግድ?
ሱፐር ማርኬት ነው ዘኝ ነው የሚሰራ።
እና ዛሬ ከፍተህ ነበር?
አልከፈትኩም።
ለምንድን ነው ያልከፈትከው?
ይሄ ስርዓት ኦሮሞ ህዝብ ላይ እያካሄደ ነው ያለውን በመቃወም በአጠቃላይ ይህንን ስርዓት ስለማንፈልገው ይህ ስርዓት እንዲወገድልን በኢኮኖሚም በሌላ ነገርም ለማዳከምና ከራሳችን ላይ ለማውረድ ነው።
እንግዲህ የሱፐር ማርኬቱ ወይም የሸቀጣሸቀጥ ገበያ በሱቅህ በሚዘጋ ጊዜ ሰራተኞች አሉ አይደለም?
አዎ፣ አንድ ሰራተኛ ብቻ ነው ያለ።
አንድ ሰራተኛ አለ። ምን ያህል ገበያችሁን ይጎዳል ሁኔታው?
ምንም ገቢያችንም ቢጎዳ 25 ዓመት በላይ አንገታችን ላይ የቆየውን ከኢህአዴግ አይበልጥብንም። ከዛ በላይ ነው እየከሰርን ያለ ነው በዚህ ጉዳይ በዚህ ስርዓት ማለት ነው። በሌላ ጊዜ ራሱ በተለያየ መዋጮ ምናምን እያሉ 5 ቀን ከምናጠው በላይ በግድ እየቀሙን ስለሆነ ካመንክበት ምንም ሊጎዳ አይችልም።
ዛሬ ነው የጀመራችሁት?
ዛሬ ነው የጀመርነው።
እስከ መቼ ትቀጥላላችሁ?
እስከ መስከረም 2 ድረስ እንቀጥላለን።
በድሬዳዋ ከተማ ሱቆች ክፍት መሆናቸውን አገልግሎት ሰጪዎችም ሲሰሩ መዋላቸውን ደግሞ የከተማዋ ነዋሪ ገልጸውልናል።
አሁን ዲቦ ጋር ነኝ። ሁሉም ሱቅ ክፍት ነው። ባጃጅም ያው ይዘዋወራል።
ሱቆችስ
ክፍት ናቸው? ሲጠፋ ማለት የሚያሰቡ ዝም ብሎ ሂራል።
የኢትዮጵያ ንግድ ሚኒስቴር ባለስልጣናት በጉዳዩ ላይ ምላሻቸውን እንዲሰጡን ወደ ሚኒስትሩ ቢሮ ደውለን ነበር። ምላሻቸውን አላገኘንም። እንዳገኘን እናቀርባለን።
የመጽሔቱ ትንታኔ ይቀጥላል። አብይ ርዕስ ነበር የተሰማው። ባለፈው ቅዳሜ በቂሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎ የሞተውን ሰው ማንነት ወዲያውኑ ለቤተሰብ ማሳወቅ ይገባ እንደነበር አንድ የሕግ ባለሙያ ለቪኦኤ ገለጡ። ኢትዮጵያ የፈረመቻቸውን ዓለም አቀፍ ሕጎች ጠቅሰው የተናገሩት የሕግ ባለሙያ አቶ ሽብሩ በለጠ ይባላሉ። በሌላ በኩል ቂሊንጦ ማረሚያ ቤት የሚገኙ የእስረኞች ቤተሰቦች ታሳሪ ቤተሰቦቻቸው የት እንደሚገኙ እስከ ዛሬ ማወቅ አልቻሉም። ያነጋገርናቸው የታሳሪ ቤተሰቦች እንደነገሩን ከሆነ እስከ አርብ ጠብቁ ነው የተባሉት። ሊጠይቁ ሲሄዱም ሆነ ጥያቄ ሲያቀርቡ የሚደርስባቸው እንግልት ዛሬም ቀጥሏል። በእስር ላይ የነበሩ 23 ሰዎች በቃጠሎ መሞታቸውን በትናንት ዕለት ይፋ ያደረጉት የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ቃል አቀባይ አቶ መሐመድ ሰይድ የሟቾቹ ማንነት ደረጃ በደረጃ ለቤተሰቦቻቸው ይገለጻል ብለው የተናገሩትም ትናንትና ነው። ጽዮን ግርማ ዝርዝር አላት።
ቅዳሜ ነሐሴ 28 ቀን በቂሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎ የደረሰውን የጉዳት መጠን በዝርዝር ወዲያውኑ ለቅርብ የእስረኛ ቤተሰብ አካላት ማሳወቅ ይገባ እንደነበር የሕግ ባለሙያና የአቶ ዮናታን ተስፋዬ ጠበቃ አቶ ሽብሩ በለጠ ለአሜሪካ ድምፅ ተናገሩ።
እነዚህ እስር ላይ ያሉ በተለይ ቅሊንጦ ያሉት ሰዎች ተፈርዶባቸው ሳይሆን የዋስትና መብታቸው ተከልክሎ ፍርድ ቤት መቅረባቸውን ለማረጋገጥ ነው በእስር ቆይተው፣ እንደውም ማረፊያ ቤት ነው የሚባለው ከነስሙ ማረሚያ ቤት እንኳን አይደለም። እዛ በመቆየታቸው በነጻነት የመንቀሳቀስ መብታቸው ቢገደብም ሌሎች መብቶቻቸው በተሟላ ሁኔታ ሊጠበቁላቸው ይገባል። አሁን በተፈጠረው ሁኔታ እያንዳንዱ ዝርዝር ነገር ማረፊያ ቤቱ ለቤተሰቦቹ በግልጽ ሊነግራቸው ይገባል። አያያዛቸውንም በተመለከተ የአደራ ስራ ነው የሚሰራው የቅሊንጦ ማረፊያ ቤት። የተፈጠረ ችግር ካለ በአግባቡ ለቤተሰብ ሁኔታውን ሳይቆይ ሳይዘገይ ወዲያውኑ የማሳወቅ ግዴታ አለ። ኢትዮጵያ ተቀብላ ባጸደቀቻቸው ዓለም አቀፍ ስምምነቶችን የእስረኞችን አያያዝ በተመለከተም እንዲሁ መርሆዎች አሉ። እነዛን መርሆዎች ተከትሎ ነው ህጋችን ነው ማለት ነው እንግዲህ ተቀብለን ስላጸደቅ ነው ድረስ ህጋችን ነው። ስለዚህ እያንዳንዷን ነገር በዝርዝር ለቤተሰብ ማስታወቅ አለበት። አሁን እየተደረገ ያለው ነገር ግን የእስረኞቹን መብት ያልተከተለ ወደ መርሆዎቹም ሳንገባ በአጠቃላይ አንድ ሰው በሰውነቱ ሊያደርገው የሚገባውንም ያልተወጣ ነው ብዬ ነው የማስበው።
አቶ ሽብሩ አያይዘው አደጋው እንደደረሰ በሰዓታት ውስጥ የማጣራት ስራ ተሰርቶ ቤተሰብ እንዲረጋጋ ተደርጎ መረጃው መሰጠት ነበረበት ካሉ በኋላ ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶች ስለ እስረኞች መብቶች ያሰፈሩትን ደንቦች ይዘረዝራሉ።
አንደኛው ስለ እስረኞች የአያያዝ ደረጃ መደበኛ ደንቦች ተብለው ለተባበሩት መንግስታት ድርጅት በ1955 ጄኔቭ ላይ ባካሄደ የመጀመሪያ ኮንግረስ ተቀባይነት አግኝቶ የኢኮኖሚና ማህበራዊ ምክር ቤት እንደ ኤሮፓ አቆጣጠር ጁላይ 31 1957 በውሳኔ ቁጥር 663 እና ሜይ 13 1997 በውሳኔ ቁጥር 2076 ያጸደቀው ሲሆን በዚህ ደንብ ውስጥ ደንብ ቁጥር 44 ላይ የሚከተለውን ሞትን መታመምና መዛወርን ስለማስታወቅ የደነገገው አለ። 44(1) ላይ እንደሚለው እስረኛው ሲሞት በጤና ሲታመም ከፍተኛ ጉዳት ሲደርስበት ወይም የአእምሮ በሽታ አድሮበት የአእምሮ በሽታ ሕክምና ወደሚሰጥበት ቦታ ሲላክ የእስር ቤቱ ኃላፊ ወዲያውኑ ነው የሚለው ለትዳር ጓደኛ ያገባ ከሆነ ወይም ቅርብ ለሆነው ዘመዱ ይነግራል። እንዲሁም እስረኛው ቀድሞ ተጠሪ ነው ብሎ ላስመዘገበው ሰው ያስታውቃል ይላል። ይሄ አንደኛው ደም ሲሆን በተመሳሳይ ማሰቃየትና ሌሎች ጭካኔ የተሞላባቸውን ሰብአዊ መብት ጉድለቶችን አዋራጅ የሆኑ አያያዞችና ቅጣቶችን ለማስቀረት የተደነገገ ስምምነት አለ። የተባበሩት መንግስታት ጠቅላላ ጉባኤ ዲሴምበር 10/1984 በውሳኔ ቁጥር 3946 ተቀባይነት አግኝቶ ኢትዮጵያ ፈርማ የተቀበለችው ነው። ይህም ተመሳሳይ ጥንቃቄ አለው። የመጨረሻው በማናቸውም ሁኔታ በእስር ላይ የሚገኙትን ሰዎች መብት ለመጠበቅ በተባበሩት መንግስታት ድርጅት የወጡ መርሆች መድበልን ለመገንዘብ የሚረዳ መመሪያ እንደ ኤሮፓ አቆጣጠር ኦገስት 1989 ወጣ ነው። በዚሁም መርሆ ሞትን የመሰለ ነገር ሲያጋጥም እስር ቤቱ ወዲያውኑ ታሳሪው ትዳር ጓደኛ ካለው ለትዳር ጓደኛው አለበለዚያ ለቅርብ ዘመዱ ወይም ደግሞ በሚታሰር ጊዜ ሪከርድ ሲደረግ የቅርብ ተጠሪ ነው ብለው ለሚጠቅሰው ሰው የመግለጽ ግዴታ አለበት። በሌላ በኩል ደግሞ ቤተሰቦችም የመጠየቅ መብት አላቸው። በምርሁ 34 ላይ እንዲህ አይነት ነገር ባጋጠመ ጊዜ ስለ እስረኛው ያገባኛል የሚል የቅርብ ዘመዱ ወይም የትዳር ጓደኛው የእስር ቤቱን ባለስልጣኖች በፍርድ ቤትም ሆነ በራሱ አነሳሽነት ጉዳዩን በዝርዝር እንዲያሳውቀው የመጠየቅና ማረሚያ ቤቱም ደግሞ ስለ አሟሟቱ ጥርት ያለ መግለጫ እንዲሰጠው ይደነግጋል።
አደጋው ከደረሰበት ዕለት ጀምሮ የተለያዩ የእስረኛ ቤተሰቦችን ስናነጋግር የቆየን ሲሆን በቂሊንጦ፣ በዝዋይ፣ በሸዋሮቢት እንዲሁም ታሳሪዎቹ መጀመሪያ የገቡበት ማዕከላዊ ሳይቀር በዝውውር ሄደው እንደሆን በሚል ፍለጋ አድርገው ቤተሰቦቻቸውን ማግኘት እንዳልቻሉ ለአሜሪካ ድምጽ መግለጻቸው ይታወሳል። በተጨማሪም በጥሩነሽ ቤጂንግ በፖሊስ በጳውሎስና በሌሎች ሆስፒታሎች ፈልገው ቤተሰቦቻቸውን ማግኘት እንዳልቻሉ ገልጸው ያሉበትንም የሚነግራቸው ቸው ማጣታቸውን መናገራቸው ይታወሳል። በዛሬው ዕለትም የኦሮሞ ፌዴራሊስት ኮንግረስ የወጣቶች ኃላፊ አቶ ጉርሜሳ አያና ባለቤት ወይዘሮ አይናለም ደበሎ ማምሻውን አነጋግሬያቸው ባለቤታቸውን ማግኘት እንዳልቻሉ ነግረውኛል።
በቃ ማንኛውም ጥያቄ መጠየቅ አችሉም፣ ዞር በሉልን ነው የሚሉት። ቤተሰቦቻችን በህይወት አሉ ወይ? የት አሉ? ከሞቱም መሬታቸውን ስጡን። አሉም ደግሞ ካላችሁ ያሉበትን ቦታ አሳዩን ነው እኛ የጠየቅነው። ምክንያቱም ያ ሁሉ እሳት ነዶ ሰው ተርፏል ወይ ነው የኛ ጥያቄ። እነሱ ይሄንን ሁላ መጠየቅ አትችሉም፣ ዞር በሉልን ነው የሚሉት። በጎማም ይመታሉ፣ ሲፈልጉ ሰው ላይ ጠመንጃ ዙሮ ያቀባብላሉ ለማስፈራራት። እንደገና ወደ ኋላም እየሸሸሽም በሁለት ፒካፕ ነው የሚያባርሩት። እኛ እንግዲህ ከምንሞትም ብለን ነበር ያን ቀንም የሸሸ ነው፣ እሁድ ለታ ማለት ነው። ቅዳሜ ተቃጥሎ ቅዳሜም ሄደን እሁድ ለታ ነው በፒካፕ ሲያሳድዱን የነበረው። ትላንትም ሄደናል። ትላንትም ስንሄድ ዞር በሉልን ነው እንጂ ማንም ይሄ ነው ብሎ የሚሰጥሽ መልስ የለም። ሮብ ለታ እንለጥፋለን፣ የሁሉንም ስም ዝርዝር እንለጥፋለን ሮብ አሉ። እንግዲህ የሮቡን ደግሞ ለአርብ ነው የምናስተላልፍላችሁ አሉን። ደግሞ ዛሬ እንግዲህ አሁን ይቃጠሉ ይኑሩ የሚታወቀው ነገር የለም። እስከ ዛሬ ድረስ ይሄ ነው ብሎ መልስ የሰጠን አካል የለም። እንደገና እንግዲህ ከቤት በሰላም ተጠርቶ ለጥያቄ ነው የምትፈለገው ተብሎ ተወስዶ እስር ቤት ውስጥ ተቃጥሎ የሚሞትበት አገር ላይ ነን ያለነው። እንግዲህ ምንም መጠየቅም አልቻልንም።
ወይዘሮ አይናለም እርሳቸውና ሌሎች የእስረኛ ቤተሰቦች ቀኑን ሙሉ በየእስር ቤቱና በየሆስፒታሉ እየተጉላሉ እንደሚውሉ ይናገራሉ።
በጣም የሚያሳዝን ሁኔታ ላይ ነን ያለነው። እኔ ወንጀል ሲሰራ እኔ ባለቤቴ ያየሁት ነገር የለም። እኔ በራሴ በኩል ማለት ነው ተጠርጣሪዎች ናቸው ብለው ይዘው እነሱ ጋር አስቀምጠዋል። እኛ ደግሞ እንግዲህ ምግብ እያመላለስንላቸው ነው። የአንድ ልጄ አባት ነው አለ ነው ወይስ የለም ነው የሚሉ። በጣም ነው የሚያሳዝነው። ሰው ከታሰረበት ቦታ ላይ በእሳት ተቃጥሎ መሞት ማለት ይሄ በጣም የሚያሳዝን ነው። ካልተቃጠሉ ደግሞ የት አሉ? ለምን አይነግሩንም የት እንዳሉ? እንደገና እሱ ብቻ አይደለም፣ ስንት ቤተሰቡ ሩቅ ቦታ የሆነ እዛ ውስጥ የታሰረ አለ አይደል እንዴ? ስንት ህዝብ ነው ያለው? ስንት የዩኒቨርሲቲ ተማሪ ነው እዛ ውስጥ ያለው? እናቶችን ብታያቸው ወገባቸውን በመቀነት አስረው በጉልበት ነው የሚሄዱት፣ በጉልበታቸው አስፋልት ላይ። በዛ ላይ ሂዱልን እየተባሉ ነው በጎማ የሚገረፉት። ግማሹ እየተተፋበት፣ ግማሹ ስንት ነገር አለ። አባት አይከበርም፣ እናት አትከበርም፣ ወንድም እህት አይከበርም። ሁሉም ሄዶ ከስንት አቋራጭ ሄዶ ነው በቃ ዝም ብሎ የሚመለሰው። እና ሰው ሁሉ አገር ሁሉ የገጠሩ ሁሉ የት ናቸው እንዴት ሆኗል ብሎ እየደወለ ነው የሚጠይቀው። ይሄ እየሄደ ሰው እያለቀሰ ደመንባ እያለቀሰ ነው የሚመለሰው።
የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ አቶ አህመድ ሰይድ በትላንትናው እለት ለአሜሪካ ድምጽ በሰጡት ቃለ ምልልስ በታራሚዎች በተነሳ የአመጽ ግርግር ጋር በተገናኘ 23 ታራሚዎች ህይወታቸው ማለፉን፣ ለ9 ታካሚዎች የህክምና እርዳታ መደረጉን፣ እስረኞች ወደ ሌሎች የፌዴራል ማረሚያ ቤቶች እንዲዛወሩ መደረጉን ገልጸዋል። የእስረኛ ቤተሰቦች መረጃን ማግኘት እንዳልቻሉ ለአሜሪካ ድምጽ መናገራቸውን ጠቅሰን ጠይቀናቸው ነበር።
በእለቱ መረጃውን ለማድረስ ከፍተኛ ጥረት ተደርጎ የደረሰውን መረጃ ተደራሽ ለማድረግ የሞከርንበት ሁኔታ ነው የነበረው። የእሳት አደጋ፣ የጸጥታ ኃይሉ፣ አካባቢው ህብረተሰብ እንዲሁም የሚመለከታቸው የመንግስት አካላት በሙሉ ርብርባቸው የነበረው በታራሚዎች ላይ እዛ ባለው ህብረተሰብ ክፍሎች ላይ አንደኛ ቃጠሎ እንዳይስፋፋ፣ የከፋ አደጋ እንዳይደርስ፣ የሞትም የሆነ የቁስለት አደጋ እንዳይደርስ እና እሳቱን ለማጥፋት ከፍተኛ ርብርብ ላይ ነው የነበረው እና በዚህ ረገድ የታራሚ ቤተሰቦችን ላለማስተናገድ በሚል ሳይሆን ይህንኑ ቃጠሎውን በቁጥጥር ስር ለማዋል እና የከፋ አደጋ እንዳያደርስ በነበረው ርብርብ ነው። አሁን ፈጥነን ይኸው መረጃ ተደራሽ እያደረግን ያለንበት ሁኔታ ነው ያለው። በቀጣይም የታራሚ ቤተሰቦችም በትዕግስት እንዲጠብቁና ተባባሪ ሆነው ልክ እንደተለመደው ከጸጥታ ኃይሉና ከመንግስት ጋር በጋራ እንዲሰሩ ነው ማሳስበው።
የህግ ባለሙያው አቶ ሽብሩ በለጠ ከሁሉም ቀድሞ ወዲያውኑ መደረግ የነበረበት ሁኔታውን በግልጽና በዝርዝር ለቤተሰብ ማሳወቅ እንደሆነ ተናግረዋል።
መሞቱ እኮ የሚታወቀው ሰውዬ እነሱ ጋር ፋይል ያለው በዞን በዞን አደራጅተው ዝርዝር ጉዳዮችን ጭምር ማረፊያ ቤቱ እኮ ያውቃል። በቁጥር አይደለም የሚገለጸው ከሌ ከሌ ተብሎ ከዚህም አልፎ ጾታቸው፣ እድሜያቸው፣ የታሰሩበት ምክንያት በዝርዝር ማረሚያ ቤቱ ያውቀዋል እና በህዝብ እንትን አይደለም ሊገለጽ የሚገባው። በተናጠል ቤተሰብ እንዲያውቀው ከተደረገ በኋላ ነው በአጠቃላይ ሊገለጽ የሚገባው እንጂ በአጠቃላይ የመርዶ አይነት ነገር ተደርጎ ዝም ብሎ ድፍን አይደረግ። ምክንያቱም ለማን ነው አሁን 23 የተገለጸው? ለማን ነው 23? ለሁላችንም እኩል 23 ነው። ለእያንዳንዱ ቤተሰብ ግን ጭንቅ ነው። አሁን የሆነ የኔም ቤተሰብ ይኖር የሆነው የሚል ብዙ ነው ያጋጠመኝ። አይደለም በቤተሰብ ደረጃ አሁን እዛ ያሉኝ ደንበኞች በምን ሁኔታ ላይ እንዳሉ በፍጹም ላቅ አልቻልኩ። እና ሊቀድም የሚገባው የደረሰባቸውን ጉዳት ከማንነታቸው ጋር ለይቶ የቅርብ ለሆነው ቤተሰብ አሳውቆ ነው እንጂ በአጠቃላይ 23 መባሉ አግባብ አይደለም። እንዴ 4 ቀን ለምን ይፈጃል? 4 ቀን ወደ ሆስፒታል እኮ ሲላክ አንድ የተጎዳም ሰው ይሁን አስክሬንም ይሁን ማንነቱ ታውቆ እኮ ነው። እኔ አሁን አንዳንድ ነገር ላይ የማነባው ወደ ሆስፒታል የተላከውም በኮድ ነው ይባላል። በኮድ የላከው ሰውዬ እኮ እሱ ጋር መፍጫው አለ። ፈቃደኝነቱ ካለ 4 ቀን አይደለም ሰዓታቶች ስራ ይመስለኛል። ምክንያቱም ማረሚያ ቤቱ ትልቅ በጀት ተበጅቶለት ብዙ የሰው ኃይል ይዞ አደራጅቶ ብዙ ነገር ሊፈጽም ይችላል ተብሎ የሚገመት ተቋም ነው እንጂ እንዲሁ ግራ የገባው ተደርጎ ሊወሰድ የሚገመት አይደለም። ስለዚህ 4 ቀን እንደውም ብዙ ነው በጣም። 4 ቀን ሊደረግ ይገባል ሳይሆን 4 ቀን ብዙ ነው። በሰዓታቶች ውስጥ ሊደረግ የሚችል ስራ ነው። ለኔ
የአሜሪካ ድምጽ ያነጋገራቸው የእሳትና ድንገተኛ አደጋዎች መቆጣጠሪያ ባለስልጣን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ቅዳሜ ከጠዋቱ 3:10 የአደጋ ጥሪ ደርሷቸው በቦታው ሲደርሱ እሳቱ ሰፊ እንደነበር ገልጸው እሳቱን ለመቆጣጠር 7 ሰዓት እንደፈጀባቸው መናገራቸው ይታወሳል። በዚህ እስር ቤት ታስሮ የነበረው የዞን 9 ጦማሪ በፍቃዱ ኃይሉ በቂሊንጦ እስር ቤት ውስጥ እስከ 3000 የሚገመት እስረኛ ሊኖር እንደሚችል እሁድ ዕለት ለአሜሪካ ድምጽ በሰጠው ቃለ ምልልስ መግለጹ ይታወሳል።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።
አሁን አድማጮች ከእናንተ ያገኘናቸው አስተያየቶች የሚሰሙበት ክፍለ ጊዜ ነው። አስቀድመን ግን ሁለት የፕሮግራም ማሳሰቢያዎች አሉን።
መጀመሪያ ለቅዳሜ ፕሮግራም ማሳሰቢያ።
በበርካታ የኢትዮጵያ ክፍሎች የኢትዮጵያን መንግሥት ፖሊሲ በመቃወም የሚካሄደው እንቅስቃሴ ቀጥሏል። በአማራ ክልል ጎንደርና ጎጃም፣ በደቡብ ክልል በኮንሶ፣ በኦሮሚያ ደግሞ በብዙ ከተሞች ተቃውሞ እየተካሄዱ ናቸው። መንግሥት ቀጥ ይቅርታ
አንዳንዱ የሕዝብ ተቃውሞ ተቀባይነት አለው የሚል መግለጫ ቢሰጥም የሌላውን ሕዝብ ሰላም ማስከበር አለብኝ በሚል ተቃዋሚዎች ላይ እርምጃ መውሰዱ ቀጥሏል።
ባለፉት በርካታ ወራት ታዲያ በብዙ መቶዎች የሚገመቱ ተቃዋሚዎች በመንግስቱ ታጣቂዎች እንደተገደሉ የሰብአዊ መብት አስጠባቂ ድርጅቶች ገልጠዋል። ተቃዋሚዎችም በአንዳንድ አካባቢዎች በሰውና በንብረት ላይ የወሰዱት የኃይል እርምጃ እንዳለም ተመልክቷል።
የወቅቱ ህዝባዊ አለመረጋጋት ወደ ለየለት ቀውስ እንዳያዘቅጥ ምን መደረግ አለበት? በዚህና በሌሎች መሰል አድማጮቻችን ጥያቄዎች ላይ መፍትሄ የሚሏቸውን መልስ እንዲሰጡ ሁለት ምሁራን ጋብዘናል።
አንዱ ከአዲስ አበባ ዩኒቨርሲቲ አቶ አበባ ባያሌው፣ በአለፈለገ ሰላም ጥበባት ኮሌጅ የኢትዮጵያ ታሪክና የኢትዮጵያ ስነ ጥበባት ታሪክ መምህር።
ከመቀሌ ዩኒቨርሲቲ አቶ ገብረ መድህን ገብረ ሚካኤል፣ የፖለቲካ ሳይንስና ስትራቴጂክ ጥናቶች መምህር ናቸው።
አስታውሱ፣ ርዕሱ የወቅቱ ህዝባዊ አለመረጋጋት ወደ ለየለት ቀውስ እንዳያዘግጥ ምን መደረግ አለበት የሚል ነው። እናም ጥያቄዎቻቸውን እስከ መጪው ሐሙስ ማታ ድረስ በስልክ ቁጥር 202 የተለመደ ቁጥር ነው የምትደውሉበት፣ 202-205-9942 የውስጥ መስመር 14
አለያም በኢሜይል አድራሻችን horn@voanews.com እስከ ሐሙስ ማታ ድረስ ላኩልን።
ይሄ አንዱ የፕሮግራም ማሳሰቢያ ነው። ሁለተኛውን ቆየት ብለን እናቀርባለን።
አሁን ለዛሬ መሰናዷችን መልእክቶች እናልፋለን።
ወደ ዛሬው የአድማጮች አስተያየት ማለት ነው።
ጤና ይስጥልኝ ቪዎች፣ እንደምን አላችሁ? በዛሬው ዕለት የደወልኩላቸው ምክንያት በትላንትናው ዕለት የዮናታን እናት ሰምቼ ነበረኝ። በጣም የሚያሳዝን ነው ምልህ የቅሊንጦ ጉዳይ። መንግስት ይሄንን እያወቀ ለህዝቡ የሞቱትንም ካሉ ለቤተሰቦቻቸው በወቅቱ መናገር፣ የቆሰሉትም ካሉ እንደዚሁ። ለምንድን ነው ይህን ያህል የሚደበቅበት ምክንያት? እነዚህን ሰዎች እኮ ሁለት ጊዜ መግደል ማለት እንዴት ቤተሰብ አንድ ሳምንት ጠብቅ ይባላል? እርግጥ አውቀናል 23 ሰው ሞቷል ተብሏል። ለምን ያ የዚህ እነዚህ 23 ሰዎች ስም አይገለጽም? መንግስት እስከ መቼ ድረስ ነው የኢትዮጵያን ህዝብ እያስለቀሰ መኖር የሚፈልገው? እንዲህ ሁላችንም እኮ ዘመድ፣ እናት፣ ወንድም፣ አባት፣ እህት አለን፣ ኃላፊነት አለብን። እነዚህ ሰዎች ለእኛ ሲሉ ነው ይህን ሁሉ መከራ የሚቀምሱት። ስለዚህ መንግስት በአስቸኳይ አንድ ቀን ሁለት ቀን ሳይሆን በአስቸኳይ ለቤተሰቦቻቸው መልስ የሚሰጥበት ነገር መፈለግ አለበት። አመሰግናለሁ።
በትላንትናው ዜናችሁ በቅሊንጦ እስር ቤት 23 እስረኞች መገደላቸውን ነገራችሁን። እስር ቤቶች እዚህ በፊት የጎንደር እስር ቤት ተገደሉ፣ ተቃጠለ ተባለ፣ ተገደሉ። ከዛ የባህር ዳር እስር ቤት፣ ከዛ ደብረ ታቦር፣ የአምቦ እስር ቤት፣ አሁን ደግሞ የቅሊንጦ አዲስ አበባ እስር ቤት። እስረኞች ከእሳት ጋር ግንኙነት የላቸው። እስረኞች እሳት አያነዱ። እስረኞች ተጠባቂ እንጂ ጠባቂ አይደሉም። መሳሪያ የያዘውም የስርዓቱ ታጣቂዎች ናቸው፣ ጠባቂዎች ናቸው። አመሰግናለሁ።
ሰሞኑን በተፈጠረው ሁኔታ በጎንደርና በጎጃም በተለይ በትግርኛ ተናጋሪዎች ላይ የተነጣጠረ ጥቃት እየተፈጸመ ነው የሚባለውን ስሰማ አዝኛለሁ። ምክንያቱም እኛ በአማርኛ የተነጣጠረ ጥቃት ህወሓት ስላደረገ ስናወግዝ፣ በትግርኛ ተናጋሪዎች ወገኖቻችን ላይ ደግሞ ትግሬ በመሆናቸው ብቻ ጥቃት ሊፈጸምባቸው አይገባም። ይሁን እንጂ በህወሓት አባላት ላይ የሚወሰደው እርምጃ በትግርኛ ተናጋሪ ወገኖቻችን ላይ የተወሰደ አድርጎ ማቅረቡ ደግሞ ስህተት ነው። አመሰግናለሁ። በድሉ ደስታ ከመልበርን አውስትራሊያ።
አስተያየት የላካችሁልን አድማጮች እናመሰግናችኋለን። ሌሎችም በወቅታዊ ጉዳይም ሆነ በሌሎች በሚሰማችሁ ርዕሰ ጉዳይ ላይ ደውሉልን። 202-205-9942 የውስጥ መስመር 14 ነው አድራሻችን።
ይህ ከዋሽንግተን ዲሲ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚተላለፍላችሁ ፕሮግራም ነው።
አሁን ወደ ቀዳሚ ሁለተኛ አጋማሽ ቅንብር እናልፋለን። ውይይት ከሰሞነኛው የኢትዮጵያ ጉዳዮች።
በአገሪቱ የተለያዩ ክፍሎች የተቀሰቀሰው ህዝባዊ አመጽ ምንነት፣ አቅጣጫና ሁነኛ የመፍትሄ አማራጮችን ለመቃኘት የሚጥር ውይይት ነው። እንግዶቻችን ፕሮፌሰር ተሾመ አበበ በዚህ በዩናይትድ ስቴትስ ምስራቃዊ ኢሉናይ ክፍለ ግዛት ዩኒቨርሲቲ ቻርልስተን የምጣኔ ሀብት ጥናት መምህር ናቸው። ዶክተር አሰግድ ሀብተወልድ የሥራ አመራር ጥናት ባለሙያና የልዩ ልዩ ክህሎቶች ማበልጸጊያ ዘዴዎች አሰልጣኝ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ውይይቱ።
ፕሮፌሰር ተሾመ አበበ፣ ዶክተር አሰግድ ሀብተወልድ አመሰግናለሁ እንግዶቼ። የዚህ ልዩ ዝግጅት ዋና ዓላማ መነሻውም በኢትዮጵያ የተለያዩ ክፍሎች እየታዩ ያሉ ህዝባዊ አመጾች ናቸው። ምንነታቸውን፣ አቅጣጫና ከተቻለም ሁነኛ የመፍትሄ አማራጮችን ለመቃኘት የሚጥር ተከታታይ ውይይት አካል ነው። በየበኩላችሁ በኢትዮጵያ ጉዳይ የምትሳተፉ ዜጎች መሆናችሁን ምክንያት በማድረግ ነው የጋበዝናችሁ። እስኪ ዛሬ ያለውን ሁኔታ ከምትረዱበት እንነሳ። የሚቀጥሉትን የዚህ እንቅስቃሴ ምዕራፎችም ሆኑ በህዝቡም ሆነ በመንግስት በኩል የተሻለ ሁኔታ ሊፈጥሩ የሚችሉ ወይንም የተባባሰና ያልተፈለገ ውጤት ከሚያስከትሉ ሁኔታዎች መራቅ የሚቻልባቸውን መንገዶች ለመጠቆም ጭምር ነውና እስኪ እንደምትረዱት እንመልከት። ዶክተር አሰግድል አስቀድም።
በጣም አመሰግናለሁ። ጥሩ ጥያቄ ነው። ያለንበት ሁኔታ ማንም ሰው እንደሚረዳው በ21st century ሁሉም የሚሆነው ነገር በሶሻል ሚዲያም በተለያዩ ሚዲያ አውትሌቶች እየሰማ ነው እና አገሪቷ ክሮስ ሮድ ላይ እንዳለች፣ የሚያማታ መንገድ ላይ እንዳለች በግልጽ ያሳያል። እዚህ መንገድ ላይ ሆና ወደ ቀኝ ወደ ግራ የትኛውን መንገድ እንደሚሄድ ግልጽ አይደለም። በዚህ ደረጃ ግን የሚያሳዩት ምንድን ነው? ነገሮች እየከፉ እንደሄዱ ወሳኝ የሆኑ ውሳኔዎች መሰጠት ያለበት ደረጃ የሀገሪቷንም የቀድሞ እድሏን ሊወስኑ የሚችሉ ነገሮች እየተከናወኑ እንዳሉ የሚያሳይ ወቅት ላይ ነው ያለ ነው።
መልካም። ፕሮፌሰር ተሾመ እርሶስ አሁን ኢትዮጵያ ያለችበትን ሁኔታ እንዴት ይገነዘቡታል?
እኔም በበኩሌ የሀገሪቷ ሁኔታ አሁን ያው ወንድሜ እንዳለው የሚያማታ መንገድ ላይ እንደምትኖር ሁሉም ሰው ያውቀዋል። እነኚህን መነሻ ያደረጉት ምንድን ናቸው? የእኛ ውጭ ያለነው ብቻ ሳንሆን ውስጥ ያሉትም ከአስተዳዳሪዎቹ ጨምሮ ድክመቶች መኖራቸው፣ እነኚህ ድክመቶች መነሻ ሆነው ቢሰጡም ከዛ የበለጠ ችግር መኖሩ ለማንም የሚሰወር አለመሆኑ እየተሰማኝ ስለሆነ የሀገሪቷ ሁኔታ አሁን በዚህ ላይ የተመሰረተ ነው ባይ ነኝ።
መልካም። ኢትዮጵያ በአሁኑ ሰዓት የምትገኝበትን ሁኔታ መስቀለኛ መንገድ ብላችኋል። በደምሳሳው አጣብቂኝ ውስጥ የገባች ሀገር መሆኗን፣ ህዝብ በተለያዩ አካባቢዎች ተቃውሞ በየዕለቱ እንቅስቃሴ የሚታይበት፣ በእንቅስቃሴዎቹም መሀል ገዢ ፓርቲ ኢህአዴግ አምኖ እንደተቀበለው ሁሉ የሰው ህይወት የጠፋበት፣ አሁንም እየጠፋ ያለበት፣ እንዲያውም አልፎ አልፎ እንደሚታየው የብሔር ቃና ያዘሉ አንዱን ለሌላው አደጋ ለመጋረጥ የሚዳዳቸው የሚመስሉ አንዳንድ ሁኔታዎችም እየተሰሙ ነውና ቀዳሚዎቹ እርምጃዎች ምን መሆን አለባቸው ትላላችሁ? በየበኩላችሁ የሚሰማችሁን ተመልክተን በአማራጭነት የሚፈነጠቁትም ሆነ በመንግስት የተሰጡ ምላሾችን እንቃኛለን። ዶክተር አሰግድ።
በእኔ በኩል አገሪቷ ከዚህ ቫሸስ ከሆነ ሰርክል መውጣት አለባት። እንግዲህ የኢትዮጵያ ህዝብ ጥያቄ የጀመረው አሁን አይደለም። ወደ ኋላ ተመልሰን በፈረንጆች በሰባዎቹ መጀመሪያ ላይ ከኃይለ ሥላሴ ጊዜ ጀምሮ የኢትዮጵያ ህዝብ የዲሞክራሲ እና የፍትህ ጥያቄዎች አነሳ። ያ ጥያቄ አልተመለሰም። የደርግ መንግስት ያንን የህዝብ ጥያቄ የወጣቱን አመፅ ቀልብሶ ወደ ራሱ ስልጣን ይዞ ኩዴታ ፈጽሞ እስከ 17 አመት ቆየ። እነኛ ጥያቄዎች ታፍነው ቆዩ። ኢህአዴግ መጣ። አሁንም የህዝብን ጥያቄ ሳይመልስ በራሱ በመሰለው ይጠቅመኛል ባለው መንገድ የኢትዮጵያን ህዝብ ሲያስተዳድር ቆየ። እና የመጀመሪያው መፍትሄ የሚሆነው የቆየ ያመታት ጥያቄን መፍታት ነው። ይሄ ለሀገሪቷም በስልጣን ላይ ያለውን ፓርቲ ለሌሎችም ለኢትዮጵያ ለሚቆረቆሩ ሁሉ ትልቅ ስትንፋስ የሚሰጥ ነው። ጥያቄዎች ተንከባለው እዚህ ጋር መጥተዋል። ስለዚህ ለአንዴና ለመጨረሻ ጊዜ ጥያቄውን መመለስ፣ አሁን በኢህአዴግ በኩል የሚታየው በአቅም በፕሮፓጋንዳ በምንም ብሎ አድበስብሶ ለማለፍ ነው የሚሞክረው። ጥያቄዎቹ ላይ በኋላ ወይ እንወያይባቸዋለን። በህዝቡ በኩል ያለው ነገር ደግሞ ምንድን ነው? ብንሞትም ብንቆስልም ጥያቄዎቻችን ካልተመለሱ፣ የኦሮሞ ህዝብ ጥያቄ፣ የአማራ ህዝብ ጥያቄ፣ የሙስሊሙ ህዝብ ጥያቄ፣ የሌላውም ብሔረሰብ ጥያቄ የሆኑ አንኳር ነገሮች አሉ። አይ ቲንክ እነሱ ከተመለሱ አገሪቷ ወደ ተሻለ ነገር ትሄዳለች። በነበረው መንገድ ከሄድን ግን አሁንም በመሸፋፈን ከተሄደ ግን ወደማንወጣበት ጦርነት፣ ወደ ህዝብ መፋጀት ልንሄድ እንችላለን። ወሳኝ ነው ብዬ የማስበው በተደፈነፈነ መልኩ የምንወጣበት ሁኔታ ውስጥ አይደለም ያለው። በቃ ኢትዮጵያ ህዝብ ሲጠይቃቸው የነበሩትን ጥያቄዎች ለአንዴና ለመጨረሻ ጊዜ ፈቶ ኢትዮጵያ ሲቪላይዝድ እንደሆነ ኩሩ ህዝብ እንደሆነ የራሱን እድል ወስኖ የተሻለ ፕሮስፐሪቲ፣ ስቴቢሊቲ፣ ፒስ ያለበት አገር እንድትሆን ጥያቄዎቹን መመለስ ነው።
እድገት፣ ሰላምና ብልጽግና ብለዋል። ወደ አማርኛ ለመመለስ ነው በግርድፉ። ዘለቄታም ሆነ በጊዜያዊ ሊታዩ የሚችሉ አማራጮችን እናነሳለን። ሌሎች ጥያቄዎችን እናስከትል። አሁን ያለው ሁኔታ ወደ ከፋ ደረጃ ከማምራቱ በፊት ሊወሰዱ በሚችሉ እርምጃዎች ላይስ ፕሮፌሰር ተሾመ ምን ይላሉ?
በእኔ በኩል አሁን መወሰድ ያለባት እርምጃዎች አንደኛ በሰላማዊ ሰልፎች ላይ መተኮስና መግደል፣ ማንገላታት መቆም ያለበት ይመስለኛል። ሁለተኛው በህገ መንግስቱ ቢቀመጥም የዜጎች ህገ መንግስታዊና የሰብአዊ መብት እንዲከበር መደረግ አለበት። የመሰብሰብ፣ የመቃወም፣ ሀሳብን የመግለጽ መብቶች መከበር አለባቸው። ግን እኚህ ከሌሉ ህዝቡ ብዙ ቅሬታ ስላለው የሚቀበላቸው ስላልሆነ የዜጎች ህገ መንግስታዊና የሰብአዊ መብት መከበር አለበት ይመስለኛል። ሶስተኛ በማናቸውም የትግል መንገድ በመጠቀም የሰብአዊ መብታቸውን ለማስከበር ሲሉ ሲታገሉ የታሰሩ ሰዎች አለም ጋዜጠኞችም አሉ፣ መሪዎችም አሉ፣ የኢትዮጵያ ዜጎች የሆኑ ወጣቶች አሉ። ቢፈቱ ነገሩን ከማባባስ ያድነዋል የሚል ሀሳብ አለኝ። አራተኛ ይሄ አሁን የተጀመረው እና ያለው ነገር ለኢትዮጵያ አንድነት፣ ለኢትዮጵያ የወደፊት ልማት በጣም ጎጂ ስለሆነ እኛ ብቻ ነን ሳይባል መንግስት ከተቃዋሚ ኃይሎች ጋራ ሆነ ከሌሎቹ ጋራ ከመንግስት ውጪ ያሉትንም ሰዎች ብዙ መልካም ሰዎች አሉ ከመንግስት ውጪ፣ በአስቸኳይ ውይይት መከፈት አለበት። እነኚህ በጣም አስፈላጊ ነገሮች ናቸው። ውይይት ድካምና ስንፈት መሸነፍ አይደለም። ውይይት የአገሬ ልጅ ነህ፣ የወንዜ ልጅ ነህ፣ አብረን ነው ሁሉንም ነገር ተሸክመን የምናልፈው። ብንጎዳ ሁላችንም ነን የምንጎዳው። ከአንዱ ጎሳ ተነጥቆ ለሌላ የሚሰጥ ነገር የለም ኢትዮጵያ ውስጥ እና አብረን እንስራ የሚል አስተሳሰብ ነው መቅደም ያለበት እና እነኚህ ነገሮች መደረግ አለባቸው እያምናለሁ።
መልካም፣ ውይይታችንን ገፋ እናደርጋለን። እስካሁን ለተወሰዱ እርምጃዎችን በመንግስት በኩል የሰጠውን ላስቀድም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ባደረጉት ንግግር ዜጎች ተቃውሟቸውን መግለጣቸው አግባብ መሆኑን ጠቅሰው በአካባቢ አስተዳደሮች ተጠያቂ መሆናቸውን ነው የተናገሩት። ይሁንና እንቅስቃሴዎቹን ለመግታት ግን መንግስታቸው ያለውን አቅም ሁሉ እንዲጠቀም ማዘዛቸውን ተናግረዋል። ሁለት የሚጋጩ የሚመስሉ ስሜት ያሳደረ አነጋገር ተጠቅመዋል።
መቅረብ የሚችሉ ጉዳዮች በሙሉ ቀርበው የተወያዩባቸው ጉዳዮች ናቸው እና ትልቅ ተስፋ የሚሰጥ መንፈሱም በጣም ጥሩ የነበረ በመጨረሻም በሙሉ መግባባትና ስሜት ሁላችንም በአንድ ልብ በአንድ ሀሳብ እንደገና በጥልቀት መታደስ ይገባናል። እዚህ በጥልቀት መታደስና መስተካከል ይገባናል የሚል ውሳኔ ያሳልፈን የተነሳንበት ነው። ስለዚህ በአለት ላይ የተመሰረተ ስርዓት አለን ብሎ ማመን ጠቃሚ ይሆናል። በዚህ ሂደት ውስጥ የቆዩ የሀገራችን ጠላቶች በተለይም ደግሞ የተፈጥሮ ሀብታችንን በአግባቡ እንዳንጠቀም እንቅፋት ሲፈጥሩ የቆዩ አካላት አሁንም ይህን ፍላጎታቸውን ለማሳካት ሲሉ በጆንያ ብር ለጽንፈኛ ዳያስፖራ አካላት ኢትዮጵያን እንዲያተራምሱ እየሰጡ ያሉበት ወቅት ላይ እንገኛለን። ሀገራችን ጠላቶች እኛን ለማዳከምና ለመበታተን በሚሰሩት ሴራ መንግስት ዝም ብሎ ሊያይ አይችልም። ይሄ በዚህ ሂደት ውስጥ ዜጎቻችን እንዳይሳተፉ ከዚህ አካላት ጋራ እንዳይሳተፉ የማድረግ ስራ መስራት አለብን። በተለይ ደግሞ በዚህ ሂደት ውስጥ የተሳተፉ አካላትን ያለ ምህረት ህግ የማስከበር ስራችንን ማከናወን የሚገባን ይሆናል። መንግስት የህግ የበላይነትን ለማስከበር ሁሉንም አቅሙን ይጠቀማል። በኔ በኩል ይህ የህግ የበላይነት እንዲከበር ለማድረግ ሁሉም የጸጥታ አካሎቻችን ህግ የበላይነትን እንዲያስከብሩ አዝዣለሁ።
በመንግስት በኩል የህዝቡን ተቃውሞ ለማስተናገድ እየተከተለ ያለውን መንገድ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሁኔታዎችን ለመፍታት እንወስዳለን በሚሉት እርምጃስ ላይ ምን አስተያየት አላችሁ? ዶክተር አሰግድ።
ጥሩ ጥያቄ ነው። እንግዲህ ኢህአዴግ ለመጀመሪያ ጊዜ አይደለም ተቃውሞ የገጠመው። በተለያየ ጊዜ ተቃውሞ ገጥሞታል። የሚከተላቸው መላለስ ግን መፍትሄ አላመጣም። ነገሮች ገፍተው እዚህ ደረጃ ደርሰዋል። ፈረንጆቹ እንደሚሉት ቦይሊንግ ፖይንት ወይም ቲፒንግ ፖይንት የመጨረሻ ነገሮች ተገብተው የሚፈነዱበት ደረጃ ላይ ደርሰዋል። እዚህ ደረጃ ላይ የሚጠበቀው ከአንድ በስልጣን ላይ ካለ መንግስት የሚጠበቀው መጀመሪያ ችግሩ እንዳለ ማመን ነው። ችግሩን ስናምን ነው ግማሽ መንገድ እንደሄድን የሚቆጠረው ለመልሱ። እና መጀመሪያ መደረግ የነበረበት ጥፋቱን ማመን፣ ወደ ሌሎች ላይ ነው አሁን መንግስት ያላከከው። ግን ካየን ኢቭን አሁን ይህን መንግስትን የሚቃወሙት እኮ በሚገርም ሁኔታ ሲደግፉት የነበሩ ናቸው። አሁን ሙስሊሙን ህብረተሰብ ካየን፣ እኔ ለሚሊየን ሙስሊሞች መናገር አልችልም። በቅርብ የነበሩ ሙስሊም ጓደኞቼ እንደነገሩኝ ግን ኢኒሽሊ ኢህአዴግ የተሻለ ነገር አመጣልን የእምነት እኩልነት ያሉበትም ሁኔታ ነበረ። ግን በኋላ ያንን መብታቸው ተነጥቆ የራሳቸውም ሃይማኖት መምራት የማይችሉበት ሁኔታ ውስጥ ሲገቡ መቃወም ጀመሩ። አብዛኛው አሁን የሚቃወመው ወጣት ነው። ይሄ ወጣት በዚህ በኢህአዴግ ትምህርት ፖሊሲ ታንጾ በፕሮፓጋንዳ ተጨምቆ የነበረ ነው ላለፉት 20 ምናምን ዓመታት። አብዛኞቹ በተለያዩ ክልሎች አሁን የምናያቸው ተቃውሞዎች በአንድ ወቅት ደርግን ሲቃወሙ ሲታገሉ የነበሩ ኢህአዴግ ላይ የከረረ ጥላቻ አሁን የሌላቸው ህዝቦች ናቸው አሁን የተነሱት። ይሄ ምንም የምናድበሰብሰው ነገር አይደለም። ጀነራል ጻድቃንም ከነሱ ማል የወጣ ፋውንደር የነበረ ችግሩ የከፋ ነው ብሮደር የሆነ ወይም ሰፋ ያለ ኮዋሊዥን ያስፈልገዋል ብሎ የአማራጭ መልስ ያመጣበት ሁኔታ ነው። ስለዚህ አሁን ጠቅላይ ሚኒስትሩ እንደሚለው እንደዚህ አላኮ መታለፍ የሌለበት ነው። ስለዚህ የመጀመሪያው ችግሩ እንዳለ አምኖ ኢህአዴግ መቀመጥ መቻል አለበት። ከተለያዩ አካሎች ጋር መነጋገር ነው። እንግዲህ ብዙ መፍትሄ ሀሳቦች ይነሳሉ ከተለያየ አቅጣጫ። እነኚህ መፍትሄዎች የተሻሉ መፍትሄዎች ናቸው ብዬ ነው የማስበው። ምክንያቱም በዚህ ሁኔታ ከተቀጠለ በማሳበብ ምናልባትም የተወሰኑ ሰዎችን ከስልጣን በማባረር የተወሰኑ ሰዎችን በፈረንጆቹ ስኬፒጎት የሚባሉ አድርጎ ተጠያቂ አድርጎ ቢኬድ መልስ አይሆንም። ችግሩ እየከፋ ይሄዳል እና ምናልባትም ወደ ደም መፋሰስ ውስጥ ሊገባ ይችላል። ስለዚህ በስልጣን ላይ ያለው ፓርቲ የሚያዘምተውን ወታደር አቁሞ ይቅርታ መጠየቅ ካለበት ጥፋቱን አምኖ ቢቻል ይሄንን ሀገር ወደሚቀጥለው ሌብል ሊያስኬድ የሚችል ስር ነቀል የሆነ ለውጥ የሀገሪቷንም ህገ መንግስት የመቀየርንም ፖሊሲዎችን የመቀየርን ወደዛ ሊያስኬዱ የሚችሉ ወደ አገር አቀፍ መስማማት ወደ አገር አቀፍ እርቅ የሚሄዱ መስመሮች እንጂ መከተል ያለበት ይሄ መንግስት ወታደር እየላከ በዚህኛው ሳይድ ደግሞ ይህን ያጠፉት ይህን ያደረጉት እነ ከሌ ናቸው ብሎ በታች ሌብል ያሉ ምንም አቅም የሌላቸውን ሰዎች ላይ ጥፋቱን በመለጠፍ ትንሽ ጊዜ እድሜ ሊገዙ ይችላሉ። ህዝብ ላይ ጦርነት ታውጆ መከላከያ ሰራዊት አዝምቶ የተሳካለት መንግስት በዓለም ላይ የለም። በሂስትሪ የመውደቂያ የመጀመሪያ ስቴፕ ነው መንግስት የወሰደው። ጠቅላይ ሚኒስትሩም ይህንን የእሳቸውን መንግስት ከእንደገና ሪኮንሲደር አድርገው የተሻለ ዘለቄታዊ መፍትሄ ያለው ሁሉንም አካላት ከተቃዋሚም ከህብረተሰቡም የሚያካትት መፍትሄ ላይ መኬድ አለበት ብዬ ነው በራሴ በኩል ማስበው።
መልካም። ፕሮፌሰር ተሾመ ለእርስዎም ተመሳሳይ ጥያቄ። መንግስት የኃይል እርምጃ ወስዶ ተጠያቂ የሚሆኑ ክፍሎችን ጠይቃለሁ ያለበትንና ኋላም ደግሞ ጠቅላይ ሚኒስትሩ ባሰሙን ንግግራቸው ብዙዎች የሚጋጭም ያሏቸውን ሀሳቦች የገለጹበትን ንግግራቸውን ጨምሮ የመንግስቱን እርምጃ የመንግስቱን ውሳኔ እስካሁን ባለው እንዴት ይገመግሙታል?
በኔ በኩል ችግር መነሳቱ ኢትዮጵያ አሁን ያለችበት ሁኔታ መምጣቱ ሊያስገርመን አይችልም። ደጋፊም ሆኑ ተቃዋሚ መንግስት ለውጥ ማድረግ አለበት የሚል ምክር እየተሰጠ ቆይቷል ለብዙ ዘመናት። ሰሚ አልነበረም። እነኚህን ምክሮች የሚቀበል ሰው አልነበረም። እኔ ይህንን ነገር የማየው በመሰረታዊ በሆነ ፕሪንስፕል ነው። አንደኛ የአንድ ሀገር ሰዎች ነን ከተባለ የአንድ ሀገር ሰው ሳይወያይ መፍትሄ ሊኖር አይችልም። በመንግስት ብቻ መፍትሄ አይመጣም፣ በህዝብም ብቻ መፍትሄ አይመጣም። ነገር ግን የአንድ ሀገር ሰዎች ነን ካልን የአንድ ሀገር ሰዎች ሳይወያዩ መፍትሄ ሊኖር አይችልም። መፍትሄው አንደኛው መወያየት ነው። ሁለተኛ የህዝቡን ፍላጎት መልክ መስጠት አስፈላጊ ነው። የትም ሀገር ቢሆን እንኳን ትንሽ ዲሞክራሲ ሙከራ የተደረገበት ቦታ ይቅርና ዲክቴተርሺፕ እና ኮሚኒስት ሀገሮች እንኳን የህዝቡን ፍላጎት ሳይጠብቅ ሳያከማች የሚቀመጥ መንግስት ሊኖር አይችልም። የህዝቡን ፍላጎት ማዳመጥና መስማት አስፈላጊ ነው። ሶስተኛ የኮንስቲትዩሽን ጉዳይ አለ። ከአሁን በፊት ጽፌ ነበር። በዚህ የተነሳ ኮንስቲትዩሽኑ ለኢትዮጵያ ህዝብ የተሰጠው በመንግስት ነው። የኢትዮጵያ ህዝብ አይደለም ለመንግስት ኮንስቲትዩሽን የሰጠው። በደንቡ ቢሆን በዴሞክራሲ ጋር ቢሆን ህዝቡ ነበረ ለመንግስት ኮንስቲትዩሽን መስጠት ያለበት።
ህገ መንግስቱ መርቀቅ የነበረበት ከህዝብ የመጣ ሀሳብን አቅፎ ያን መሰረት አድርጎ ነው የሚሉን።
እርግጥ አዎ፣ እንደዛ ነው መሆን ያለበት። የኢትዮጵያ ህገ መንግስት ግን የመጣው ከመንግስት ወደ ሰው እንደ ስጦታ ተደርጎ ነው የመጣ እና ይሄ ወደፊት ችግር እንደሚኖረው ተናግሮ ነበር። ይሄ መስተካከል አለበት። ሌላው ነገር ጌጣጌጥ ማስቀመጥ ነው እንጂ ዋናውን ነገር የሚለውጥ አይደለም። አራተኛ ይሄ አሁን ያለንበት መገዳደል አገሪቷ አደጋ ላይ እንድትወድቅ ያደርጋታል። ይህንን አይነት ጥያቄ ሳይመለስ መታደር የለበትም። መልካም እና ቅኔ የሚያስብ ህዝብ ወደፊት ምንድን ነው የሚሆነው? የትኛው ዲክቴተር ነው ወደፊትስ የሚመጣው? እዛ ከመድረሳችንስ በፊት ለምንድን ነው የማናስተካክልበት ምክንያት የሚባለው አስተሳሰብ አሁን የማንኛውም ሰው አስተሳሰብ መሆን አለበት። እነኚህ ነገሮች ናቸው ቶሎ በቶሎ መደምሰስ ያለባቸው ወይንም ደግሞ ግምገማ ውስጥ ወይንም ደግሞ ፍትህ ውስጥ መድረስ ያለባቸው። ሌሎች ነገሮች አሉ። ያ ግን በጊዜው የሚሰራ ነው ማለት ነው። በዚሁ ላቁመው የዛን ጥያቄ መልስ።
መልካም። በተቃዋሚ ጎራ የተሰጡ ምላሾችንም አዛምደን እናንሳ። የጠቅላይ ሚኒስትሩን ንግግር የሰሙ የአሜሪካ ድምጽ ያነጋገራቸው የሁለት ዋና ዋና ተቃዋሚ ድርጅቶች መሪዎች የሰጧቸውን አስተያየቶች መንግስት ራሱን በባላደራነት የወሰደ ይመስላል ነው ያሉት አንዱ የተቃዋሚ መሪ። ህዝብ ለሚያቀርበው ጥያቄ የቀረቡትን ጥያቄዎች ለመመለስ ፈቃደኝነት በማሳየትና አግባብ ያላቸው እርምጃዎችን በመውሰድ ፋንታ ስልጣኑን መንግስት ራሱ የሚሰጥ ነው የሚመስለው፣ ከህዝብ የተሰጠው ስልጣን መሆኑ ቀርቶ ወይም ኃላፊነት መሆኑ ቀርቶ ነው ያሉት አንደኛው። ሁለተኛው የተቃዋሚ መሪ ህዝብ ላነሳቸው ጥያቄዎች አግባብ ያለው መልስ መስጠት የሚችል መንግስት ሆኖ ቀረበ፣ ዲሞክራሲ የሚከተል ስርዓት መስሎ ቀረበ ሲሉ ተችተዋል። ለዚህም ምክንያት ያደረጉት እነኚህ ቀደም ብላችሁ የዘረዘራችኋቸው ችግሮች ስር የሰደዱ ተደጋግሞ ሲነሱ የቆዩ ቀደም ብላችሁም እንዳነሳችሁት ከመጨረሻው ጫፍ ደርሰው የፈነዱበት ሁኔታ እስኪደርስ ድረስ መልስ መሰጠት ነበረበት። አሁንም የአነጋገር አገላለጽን ትክክል ማድረግ ሳይሆን አግባብ ያለው ህዝብ ለሚያቀርበው ጥያቄ መንግስት መስጠት አለበት ነው ያሉት። የሌሎች ድምጻቸው ያልተሰሙ ተቃዋሚዎችንም እንዲሁ ከግምት ማስገባት እንችላለን። እንዴት ትመለከቱታላችሁ ይህንን? የተቃዋሚዎቹስ ሚና ምን ሊሆን ይገባዋል? ዶክተር አሰግድ
እንግዲህ ይሄ በጣም ወሳኝ ነገር ነው። በሀገሪቷ የወደፊት ሁኔታ ላይ የሁሉም ዲሞክራቲክ ፎርሶች መሳተፍ ይኖርባቸዋል። አሁን ያለው ደረጃ በስልጣን ላይ ያለው ፓርቲ መምራት የሚያቅተው ደረጃ ላይ ነው የደረሰው። ወታደር እየተጠቀመ ነው ለማስተዳደር የራሱን ህዝብ ማለት ነው። ወታደር እንጂ ጠላትን ለመከላከል እንጂ የውስጥ ህዝብን ለመገላገል ኦኩፓይ የሚያደርግ
ውይይቱ አልተቋጨም። አድማጮች፣ ይቀጥላል። እንግዶቻችንን ዶክተር አሰግድ ሀብተወልድንና ፕሮፌሰር ተሾመ አበበን ለጊዜያቸው አመሰግናለሁ። ውይይቱ ይቀጥላል። በያላችሁበትም ተወያዩ። መልካም ምሽት።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሁለተኛውና ለአሁን ያቆየ ነው ለአዲስ አመት ዝግጅታችን የምናቀርበው ፕሮግራም ማሳሰቢያ ነው።
የ2009 አዲስ አመት መባቻ መስከረም 1 ቀን እንቁጣጣሽ የፊታችን እሁድ ነውና ለወዳጅ ዘመድ ለቤተሰብ የእንኳን ደረሳችሁ ሰላምታ ስለባሉም የምትሰጡት አስተያየት ካለ እንድትልኩልን ከወዲሁ እናስታውቃለን። የነጻ መልእክት መቀበያው 202-205-9942 የውስጥ መስመር 14 ነው። ወይም በኢሜይልም መልእክት ትላላችሁ። የተለመደ የኢሜይል አድራሻ horn@voanews.com ነው። ላኩልን። የምንቀበለው መልእክቶቻችሁን ወይም የመልካም ምኞት መግለጫችሁን እስከ ሐሙስ ማታ ከቀኑ 11 ሰዓት ወይም በኢትዮጵያ እስከ ሌሊቱ 6 ሰዓት መሆኑን እናስታውሳለን።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በሶማሊያ ለሩብ ምዕተ ዓመት የዘለቀው የእርስ በርስ ጦርነት፣ የነውጠኛው የአልሻባብ አሸባሪ ቡድን በአካባቢው ተጠናክሮ መውጣትና በታሪክ ከባዱ መሆኑ የተነገረለት የድርቅ አዙሪት ታክለውበት ሕዝቡን በከፍተኛ ቁጥር ለስደት ዳርገውታል። ዛሬ 463,000 የሚሆኑ ሶማሌዎች በጎረቤት ኬንያ የመጠለያ ካምፖች ውስጥ ይኖራሉ ይልና የምሽቱ የአሜሪካ ድምፅ ራዲዮ ርዕሰ አንቀጽ ሐተታውን ይጀምራል። በአሁን ወቅት በሶማሊያ ያለው ሁኔታ ፈጣን መሻሻል ይታይበታል። በአዲስ የተዋቀረው መንግሥትና ምጣኔ ሀብቱ ስር እየያዙ ነው። የሀገሪቱ የጸጥታ ኃይሎች እየተጠናከሩ፣ የአልሻባብ ነውጠኞች ደግሞ የመንግሥቱና የአሚሶም ኃይሎች በጋራ በሚወስዷቸው እርምጃዎች በርካታ ይዞታቸውን እያጡ ነው። ለ2014ቱ የሦስትዮሽ ስምምነቱ ምስጋና ይድረሰውና ደግሞ የሶማሊያ ስደተኞች ከኬንያ ወደ ሀገራቸው መመለስ ጀምረዋል። ያም ሆኖ ግን ራሱ ሀገሪቷ፣ በሀገር ውስጥና በውጭ ያሉ ሕዝቦቿ እንዲሁም ከስደት የተመለሱ ዜጎቿ አሁንም የሰብአዊ እርዳታ በእጅጉ ያስፈልጋቸዋል። በመሆኑም ነው ይላሉ ውጭ ጉዳይ ሚኒስትር ጆን ኬሪ በቅርቡ ኬንያን ሲጎበኙ እንደተናገሩት ዩናይትድ ስቴትስ ፈጥና ምላሽ የምትሰጠው። ዩናይትድ ስቴትስ ለስደተኞች፣ ከስደት ለሚመለሱና ለድርቅ ሰለባዎች እርዳታ የሚውል ተጨማሪ 117 ሚሊዮን ዶላር እንደምትለግስ፣ ይህም በጠቅላላው በዚህ ዓመት ብቻ የረዳችውን ገንዘብ ወደ 265 ሚሊዮን ዶላር ከፍ እንደሚያደርገው ስገልጽ ደስታ ይሰማኛል ብለዋል ውጭ ጉዳይ ሚኒስትር ጆን ኬሪ ይልና ርዕሰ አንቀጹ ሐተታውን ይቀጥላል። ዩናይትድ ስቴትስ የምትሰጠው ይህ እርዳታ የተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR በፈቃዳቸው ለሚመለሱ ዜጎች በቅርቡ ላቀረበው ተጨማሪ እርዳታ የለገሰችውን 29 ሚሊዮን ዶላር እንደማይጨምርም ባለሥልጣኑ አስረድተዋል። ከአዲሱ እርዳታም 87 ሚሊዮን ዶላር በኬንያና ሶማሊያ ላሉ ስደተኞችና የድርቅ ሰለባዎች ምግብ አቅርቦት ይውላል ተብሏል። ዩናይትድ ስቴትስ በተጨማሪ በአካባቢው ከሚንቀሳቀሱ በርካታ ሰብአዊና የረዴት ድርጅቶች ጋር በመተባበር በተለይ ለመድረስ እጅግ አዳጋች በሆኑ የደቡብና ማዕከላዊ ሶማሊያ ግዛቶች እርዳታ ትሰጣለች፣ ሁኔታዎች እንዲሻሻሉ ትጥራለች። በእነዚህ አካባቢዎች ከሚሰጡ እርዳታዎች መካከልም መጠለያ መስራት፣ ንጹሕ የመጠጥ ውሃ ማቅረብና የጤና ጥበቃ አገልግሎት መስጠት ይገኙባቸዋል ይልና የቪኦኤ ርዕሰ አንቀጽ ሐተታውን ሲያጠቃልል ዩናይትድ ስቴትስ በሶማሊያ ያለውን አስከፊ ሰብአዊ ቀውስ ለማስወገድ በቁርጠኝነቷ ትቀጥላለች። በኬንያና ሌሎች አካባቢ ላሉ ስደተኞች ጥበቃና እርዳታ መስጠቷን ትቀጥላለች። ዓለም አቀፉ ኅብረተሰብም ለሶማሊያ ስደተኞች ዘላቂ መፍትሔ ማምጣት ይቻል ዘንድ ለሰብአዊ እርዳታው መዋጮ እንዲያደርግ ጥሪ ታቀርባለች ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አሁን ደግሞ የዜና ማጠቃለያ እናነባለን። ምስራቅ ወለጋ ነቀምት ከተማ ውስጥ ትላንት ሰኞ ማታ ሁለት ሰዎች በመንግሥት የጸጥታ ኃይሎች መገደላቸውን የከተማዋ ነዋሪዎች ለቪኦኤ ገለጹ። የሆስፒታል ምንጮችም የሰዎችን መሞት አረጋግጠዋል። የጋቦን የፍርድ ሚኒስቴር ሰራፊን ሞንዱንዱጋ በምርጫው ጠብ ምክንያት ስልጣናቸውን ለቀዋል። ከምርጫው በኋላ ከስልጣን ለመሰናበት የመጀመሪያው ከፍተኛ ባለሥልጣን ሆነዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሀገራቸው በእስያ ፓሲፊክ ክልል ላይ ያላት ሚዛን የማስተካከል ስትራቴጂ መሰረታዊ ብሔራዊ ጥቅምን የሚያንጸባርቅ በመሆኑ ለረጅም ጊዜ የሚዘልቅ ነው ሲሉ ለክልሉ ሀገሮች ማረጋገጫ ሰጥተዋል። የፊሊፒንስ ፕሬዚደንት ሮድሪጎ ዱሬቶ የተጠቀሙት ጸያፍ አባባል የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማን የሚሰድብ መስሎ ስለቀረበ የተሰማቸውን ጸጸት ገልጸዋል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ፕሮግራሙን የመራችልን ብርሃን ኃይሉ ነች።
አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።